America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ።
ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግስት ዝግጅት።
የመንግስት ስራው ራስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲያላችሁ ፓርቲያችን እንዲያደረጋችሁ ብሎ ለምሳሌ ስብሰባ መከልከል፣
ያሁን ሰላማዊ ዲሞክራሲያዊና ፍትሃዊ ለማድረግ የሚችለውን ሁሉ እያደረግን ነው። በዚህ አይነት ነገር ካሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው?
ሁሉም በሚባል ደረጃ አቤቱታቸውና ዝርዝራቸውን አሰናድተው አሟልተው አቅርበዋል። እኛም ለሚመለከተው የህግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል።
ምርጫውን በተመለከተ ከተሰናዳ ዘገባ ላይ የተቀነጨቡ ድምጾችን የሰማችሁት በዚህ ምሽት ተሰማችኋላችሁ።
የአባይ አካባቢያዊ ፖለቲካና ዳራው ትሩፋትና መዘዙ።
የመጀመሪያ ነገር በእኛ በኩል የተሰራ ስህተት አለ። ኢትዮጵያ እስከ ዛሬ ድረስ ይዛው የቆየችውን የሶስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገ ነው ይሰማኛል።
ፕሮፌሰር ብርሃኑ በላቸው መምህርና ተመራማሪ ናቸው። ይዘናቸዋል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ጽዮን ግርማና
እኔም ሰሎሞን አባተንን። ጤና ይስጥልን ክቡራትና ክቡራን አድማጮች።
ጤና ይስጥልን ክቡራትና ክቡራን። እሁድ የካቲት 22 2012 ዓመተ ምህረት።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳንች ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሀገራቸው ከኮሮና ቫይረስ በሚመለከት ሊከሰት የሚችል ማንኛውንም አይነት ችግር ለመቋቋም ዝግጁ ናት ብለዋል። አሜሪካ ውስጥ ለመጀመሪያ ጊዜ በቫይረሱ ምክንያት የሞተ ሰው መኖሩን የሀገሪቱ የጤና ባለስልጣኖች አስታውቀዋል። ትራምፕ ትላንት ዋይት ሀውስ ቤተ መንግስት በተደረገው ጋዜጣዊ ጉባኤ ሲናገሩ በፊትም ታማሚ የነበሩ የ50 ዓመት ዕድሜ ሰው ሌሊቱን ዋሽንግተን ክፍለ ግዛት መሞታቸውን ገልጸዋል። በሀገሪቱ ተጨማሪ የኮሮና ቫይረስ በሽታ ሊኖር ቢችልም ፍርሃት እንዲኖር አያስፈልግም ብለዋል። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል ስራ አስኪያጅ ሮበርት ሬድፊልድ የሞቱት ሰው ከሀገሪቱ ውጭ ተጉዘው እንደነበረ የሚያሳይ ማስረጃ የለም ብለዋል። የዋሽንግተን ክፍለ ግዛት አስተዳዳሪ ጄይ ኢንስሊ ትላንት የአስቸኳይ ጊዜ አዋጅ ደንግገዋል። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ትላንት በደቡብ ካሮላይና በተካሄደው ቅድመ ምርጫ በከፍተኛ ድምፅ አሸንፈዋል። ተዳክሞ የነበረው የምርጫ ዘመቻቸው ነፍስ እንዲዘራ አስችሏል። በመጪው ማክሰኞ በሚካሄደው ወሳኝ ምርጫ ጥሩ መሰረት ይዘው እንዲቀርቡ አስችሏቸዋል። ያም ሲባል ግን በመጪው ማክሰኞ በሀገሪቱ ዙሪያ 14 ክፍለ ግዛቶች የፓርቲ ውድድር በሚያካሄድበት ወቅት ከቬርመንቱ ሴነተር በርኒ ሳንደርስ አዲስ ግድድር ይገጥማቸዋል ተብሏል። የድምፅ መለኪያ አሃዞች እንደሚያሳዩት ከሆነ በመጪው ማክሰኞ በሚካሄደው ውድድር ባይደን በሰባት ክፍለ ግዛቶች ብልጫ አግኝተዋል። ሳንደርስ በስድስት፣ ኤሚ ክሎቤሸር ደግሞ በክፍለ ግዛታቸው ሚኒሶታ እየመሩ ነው። ባይደን በመጀመሪያዎቹ ሶስት ቅድመ ምርጫዎች ላይ ዝቅተኛ ድምፅ በማግኘታቸው በደቡብ ካሮላይና አስተማማኝ ድምፅ ካላገኙ በስተቀር የምርጫ ዘመቻቸው አብቅቶለታል ሲሉ ተንታኞች ሲተነብዩ ቆይተዋል። አፍሪካውያን አሜሪካውያን በከፍተኛ ድምፅ ደግፈዋቸዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ከዩናይትድ ስቴትስ ጋር በተደረገው የሰላም ስምምነት መሰረት መንግስታቸው 5000 የታሊባን እስረኞችን የመፍታት ቁርጠኝነት የለውም ብለዋል። ዩናይትድ ስቴትስ ትላንት ከታሊባን ጋር ከፈረመችው የሰላም ስምምነት ጋር በተያያዘ ነው 5000 የእስላማዊ ቡድን አማጽያን እንዲፈቱ የተጠየቀው። ጋኒ ዛሬ ካቡል በተደረገው ጋዜጣዊ ጉባኤ ሲናገሩ አማጽያን እስረኞችን የመፍታት ጉዳይ በአፍጋኖች መካከል ከታሊባን ጋር የሰላም ንግግር ለማድረግ ቅድመ ግዴታ ሆኖ ሊቀርብ አይችልም ብለዋል። የታሊባን ጥያቄ ለወደፊት በሚደረገው የንግግር አጀንዳ ላይ ሊካተት ይችላል ብለዋል። እስረኞችን የመፍታቱ ስልጣን የአፍጋኒስታን መንግስት እንጂ የዩናይትድ ስቴትስ አይደለም ብለዋል የአፍጋኒስታን መሪ። መንግስታቸው የእስረኞች ልውውጥን አስመልክቶ ማንኛውንም አይነት ጫና አይቀበልም ሲሉም አሰግጠዋል። ዩናይትድ ስቴትስ እና ታሊባን ትላንት ቃጣር ውስጥ የፈረሙት ስምምነት የግጭቱ አካላት የሆኑት የአፍጋኒስታን ክፍሎች በያዝነው ወር መጀመሪያ ገደማ ብሔራዊ ዘላቂ የተኩስ ማቆም ስለማድረግና ስለወደፊቱ የስልጣን ክፍል ጉዳይ ለመነጋገር በቀጥታ ድርድር እንዲያካሄዱ ይጠይቃል። ነገር ግን ድርድር ለማካሄድ 5000 የታሊባን አማጽያን ከሀገሪቱ እስር ቤት እንዲፈቱ፣ በልዋጩ ደግሞ 1000 የመንግስት ወታደሮች ከታሊባን ቁጥጥር እንዲወጡ ይጠይቃል። በመጨረሻም የቱርክ ፕሬዚደንት ረጀብ ታይፕ ኤርዶዋን በብዙ ሺዎች የሚቆጠሩ ስደተኞች ወደ አውሮፓ እንዲገቡ አደርጋሉ ሲሉ ዝተዋል። ሶሪያ ውስጥ በርካታ የቱርክ ወታደሮች በመገደላቸውም ደማስቆ የምትከፍለው ዋጋ ይኖራል ማለታቸው ተዘግቧል። 13000 የሚሆኑት ፍልሰተኞች ቱርክንና ግሪስን በሚያዋስነው ድንበር ተሰባስበዋል። በብዙ ሺዎች የሚቆጠሩ ፍልሰተኞች ከግሪስ ፖሊሶች ጋር እየተጋጩ መሆናቸውንና ፖሊሶች እምባስ መጭ ጋዝ መተኮሳቸውን ዓለም አቀፍ የፍልሰት ድርጅት ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ አበቃ።
ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግስት ዝግጅት።
የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግስት የጸጥታ አካላት ትንኮሳ እየደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። እየተወቀሰ ያለው ደግሞ አንድም በመንግስትነቱ አንድም ደግሞ በተፎካካሪ ፓርቲነቱ ተጽዕኖ እያሳደረ ነው የሚባለው ገዢው ብልጽግና ፓርቲ ነው። ፓርቲው ግን እንደ መንግስትም እንደ ፓርቲም ምርጫው ዴሞክራሲያዊ፣ ነጻ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ሁሉ ጋር ተባብሮ ለመስራት እየተጋ መሆኑን ይናገራል። ከምርጫው መምጣት ጋር ተያይዘው እየተሰሙ ያሉ አቤቱታዎችንና የመንግስቱንም ዝግጅት ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
ጠቅላይ ሚኒስትር አብይ አህመድ የመንግስትነት ስልጣን ከተረከቡ በኋላ አዲሱ የእርሳቸው አስተዳደር መጪው ምርጫ ኢትዮጵያን በሰላማዊ መንገድ ወደ ዴሞክራሲ የሚያሻግራት አዲስ ምዕራፍ መሆኑን በመግለጽ ለሀገራቸው ሕዝብ ቃል ኪዳን ገቡ።
ቀጣዩ ሀገር አቀፍ ምርጫ ተአማኒነት ያለው ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክርና የሐሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ።
በትጥቅና በሰላማዊ መንገድ ከኢትዮጵያ ውጭ ሆነው ትግል የሚያደርጉ ዜጎች ሁሉ ወደ ሀገራቸው እንዲገቡ ማስቻል በጠቅላይ ሚኒስትሩ ከተገቡት ቃሎች ውስጥ አንዱ ነበርና የኢትዮጵያ በሮች ክፍት ሆነው ፖለቲከኞች ወደ ሀገራቸው ገቡ። ደጋፊዎቻቸውም በለልታ ተቀበሏቸው። ጠቅላይ ሚኒስትሩ ምርጫ ቦርድን ገለልተኛ አድርጎ ለማቋቋም ያስችላል ያሉት ሐሳባቸው ማጠናከሪያ የሚሆን ፍጹም ገለልተኛ ነው ያሉትን የቦርድ ሰብሳቢ እጩ አድርገው ለምክር ቤቱ አቀረቡ። ምርጫውን ዴሞክራሲያዊ ማድረግ ኢትዮጵያ ልታልፈው የሚገባ እድል እንዳልሆነም ለምክር ቤት አባሎቻቸው ተናገሩ።
ለሚፎካከሩን ፓርቲዎች እንዲሁም ለመላው የኢትዮጵያ ሕዝብ ከኢትዮጵያን ባሻገር ጉዳይ መልከታቸው ባዙሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆን ነው። ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል።
በምርጫ 97 በተቃውሞ ፖለቲካ ውስጥ ጉልህ ስፍራ የነበራቸው ወይዘሪት ብርቱካን ሚደቅሳ ፓርላማ ቀርበው እጃቸውን ለመሐላ አነሱ።
ከሀገሪቷና ከህዝቧ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
ቢሮአቸውንም ተረክበው አዲስ ቦርድ አቋቋሙ። አዲስ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ ጸድቆም ስራ ላይ ዋለ። አሁን ስድስተኛው የ2012 ዓመተ ምህረት ሀገር አቀፍ ምርጫ የድምጽ መስጫ ቀን ነሐሴ 23 2012 ዓመተ ምህረት እንዲሆን ቀጠሮ ተቆርጧል። ቀጠሮው ከመቆረጡ በፊት ግን ኢትዮጵያ ውስጥ ብዙ ነገሮች ተከስተዋል። የተለያዩ ከተሞች እንዳውዳቸው የሚለያዩ ችግሮችና አለመረጋጋቶች የፈጠሯቸው ቀውሶች ከምርጫው መምጣት ጋር እየተሰሙ ላሉ አቤቱታዎች ቀስቃሽ ምክንያት ሆነው ቆይተዋል። የሚነሱት አቤቱታዎች ምንድናቸው? በተከታታይ ክፍል በመናቀርበው ዘገባዎች አቤቱታዎቹን እንፈትሻቸዋለን። የኦሮሞ ፌደራላዊ ኮንግረስ ኦፌኮ ከአቤቱታ አቅራቢዎቹ አንዱ ፓርቲ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መረራ ጉዲና የፓርቲያቸው ሊቀመንበር ናቸው። ለውጦቹ መሬት የነኩ አይደሉም ሲሉ ብልጽግናን መንግስትን ይወቅሳሉ።
ኢህአዴግ አንድ ወደ ኢህአዴግ ሁለት ተለውጫለሁ ይላል፣ ኢህአዴግ ሁለት ደግሞ ወደ ብልጽግና ፓርቲ ተለውጫለሁ ይላል። ግን አሰራሩ ከላይ እስከ ታች ድረስ አሰራሩ ብዙም አልተለወጠ። አካባቢ ባለስልጣናት ከላይ ጥብቅ ትዕዛዝ ካልተሰጣቸው በስተቀር ወይም እኛም ማናውቀው ትዕዛዝ ተሰጥቷቸው እንደሆነ አላውቅም፣ እንደ ድሮ ነው የሚሰሩ።
ከወዲሁ እዚህ ድምዳሜ ላይ ያደረሳቸውን ምክንያትም ይናገራሉ።
ማሰሩ በስፋት ቀጥሏል። የመንግስት ስራና የፓርቲ ስራ ስላልተለየ ራሱ የመንግስት ሰራተኞች የሚባሉት ፓርቲያቸውን የመንግስት ስራ ረስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲህ ያላችሁ ፓርቲያችን እንዲህ ያደረጋችሁ ብሎ ለምሳሌ ስብሰባ መከልከል፣ አሁን ጅማ መረራ የጅማ ህዝብ ሰደበ ብሎ ያንን ሰልፍ የሚያስወጣው የገዢው ፓርቲ አባል የሆነ ጅማ ከተማ ሰልፍ የሚያስወጣው እሱ ነው። እኛ ለምሳሌ ያንን ለማስተባበልን አባሎቻችን ደጋፊዎቻችን ለማስተባበል እንሄዳለን ስንል ደግሞ በር ዘግተው ይጠፋሉ፣ ይደበቃሉ፣ ስብሰባ ላይ ናቸው ይባላል፣ ስልጠና ላይ ናቸው ይባላል። እና በአሰራሩ ብዙ ነገር አልተለወጠ።
አባላቶቻቸውና ደጋፊዎቻቸውን ከማሰር ጀምሮ የምርጫውን አቅጣጫ ሊያስት የሚችል ድርጊት መፈጸሙን በሰነድ አያይዘው ለምርጫ ቦርድ ማቅረባቸውን ከሌሎች የፓርቲ አመራሮች ጋር በመሆንም በአካል ሄደው ማስረዳታቸውን ይናገራሉ። በተጨማሪም ደግሞ በኦሮሚያ ክልል በኮማንድ ፖስት እዝ ስር ባሉ ዞኖች መንቀሳቀስ እንዳልቻሉ ይናገራሉ።
አብዛኛው ኦሮሚያ በሚባል ደረጃ አሁን ለምሳሌ 7 ዞኖች፣ 4 የወለጋ ዞኖች እና 2 የጉጂ ዞኖች የቦረና ዞን፣ እነዚህ በኮማንድ ፖስት ስር ናቸው ተብሎ ጋዜያችን ተገድበዋል። ግንቢ ያለው ለምሳሌ ቢሮአችን ተዘግቶ ኮማንድ ፖስቱ ወስዶታል። የቦታው ደግሞ ጠንካራ ናቸው የሚባሉት በሐረር፣ በአርሲ፣ በባሌ፣ በወለጋ፣ በምሻው አካባቢዎች 68 የሚጠጉ የአካባቢ ስጋት የሚንቀሳቀሱ ባሎቻችን ታስረዋል።
በሌላ በኩል ክስ የሚቀርብበት ብልጽግና ፓርቲ እንደ መንግስትም እንደ ተፎካካሪ ፓርቲም ተግባሩ ሁለት እንደሆነ በሚኒስተር ማዕረግ የፓርቲው የዴሞክራሲ ስርዓት ግንባታ ማዕከል የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ያስታውሳሉ።
አሁን ሰላማዊ ዲሞክራሲያዊና ፍትሃዊ ለማድረግ የምንችለውን ሁሉ እያደረግን ነው። እንደ ገዢ ፓርቲ ሁለት ኃላፊነት አለብን። አንደኛ ገዢ ፓርቲ ነን፣ ሁለተኛ ራሳችንም ተፎካካሪ ተወዳዳሪ ፓርቲ ነን። ስለዚህ ካለብን ድርብ ኃላፊነት አንጻር ምርጫውን ሰላማዊ ዲሞክራሲያዊና አሳታፊ እንዲሆን የምርጫ ስነ ምህዳሩን በዛው ልክ የሰፋ እንዲሆን የምንችለውን ሁሉ በማድረግ ላይ ነን ያለ ነው። ምርጫ አስፈጻሚ ተቋማትን በሰው ኃይል በጀት በቴክኒክ እና በተለያዩ ነገሮች መንግስት የሚችለውን ሁሉ ድጋፍ እያደረገ ይገኛል። ምርጫ ቦርዱም በዛው ልክ አስፈላጊም ሁሉ ዝግጅት በማድረግ ላይ ይገኛል። መንግስትም ማድረግ ያለበትን ማገዝ ያለበትን በማገዝ ላይ ይገኛል። ሁለተኛ ምርጫውን በተመለከተ ምርጫ በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል። ሁሉም የምረጡኝ ዘመቻ ያደርጋል። ከዚህ ወጣ ያለ ደግሞ የሚታዩ አንዳንድ ነገሮች አሉ። እሱ አይቻልም። ከምርጫ ቦርድ ጋር እየተገናኘን የምንሰራቸው ስራዎች አሉ። የህግ የበላይነት የማስከበር ሁኔታዎች አሉ።
አቶ አወሉ ፕሮፌሰር መረራ የሚያነሷቸውን አይነት አቤቱታዎች መሬት ላይ ካሉት ሀቆች ጋር የተጣረሱ ናቸው ይላሉ። ኦፌኮ በፈለገበት ቦታ ሁሉ እንደ ልቡ ተንቀሳቅሶ የፈለገውን ንግግር ማድረግ መቻሉን የአደባባይ መረጃ ነው ይላሉ።
ምሳሌ ኦሮሚያ ክልል የምርጫ ቅስቀሳ ሲያደርግ ነበር፣ ግን ምንም ችግር አላጋጠመውም። በስታዲየም ጭምር ነው ሲያደርጉ የነበሩት። ስለዚህ አገሩ ከውጭ እንደሚወራ ሳይሆን ሰላም ነው፣ ምንም ችግር የለም። ነገር ግን በለውጥ ወቅት ሊያጋጥሙ የሚችሉ አንዳንድ እንቅፋቶች አሉ። እሱን ደግሞ መንግስት በተቻለ ሁኔታ የሴኩሪቲ የደህንነት ኃይሎች የጸጥታ ኃይሎችን እንገለልተኛ አድርጎ አደራጅቶ አሰማርቶ ኦልሞስት ከሞላ ጎደል ሁሉም የሀገሪቱ ክፍል በሚባል ደረጃ ሰላምና ጸጥታን በአስተማማኝ ደረጃ እንዲኖር ሁሉም ዜጋ ሁሉም የሀገሪቱ ክልሎች እና ክፍሎች ተንቀሳቅሶ የራሱን ማህበራዊ ኢኮኖሚያዊ እንቅስቃሴም እንዲያደርግ የምርጫ ቅስቀሳም እንዲያደርግ መንግስት ምቹ ሁኔታ እየፈጠረ ይገኛል።
ኦፌኮ በጅማ ገጠመኝ ያለውም ከመንግስትም ሆነ ከብልጽግና ጋር የሚያገናኘው ነገር የለም ይላሉ።
ይሄ በራሳቸው የፈጠሩት ችግር ነው። የጀመረው የምርጫ ቅስቀሳ የሚመስሉ እንቅስቃሴዎች ነበሩ። በዛ እንቅስቃሴ ህዝቡ አካባቢ ቁጣ አለ። አይ እንደዚህ አይነት ስድብና ዛቻ፣ ጥላቻ፣ የምረጩ አመለካከቶችን ይዛችሁ እኛ ጋር አትምጡ የሚሉ አመለካከቶች አሉ ህዝቡ ጋር። ይሄ የህዝብ መፍት ነው። ዞሮ ዞሮ ጅማን ቢሆን ሄዱ ለዛ ነበሩ። ችግሩ ምንድን ነው? ራሳቸው ቀደም ሲል ከህዝቡ ጋር የነበራቸው ህዝቡን ያለመክበር፣ ህዝቡን በመሳደብ ከዚህ በፊት ታሪካዊ የሆኑ የተመዘገቡ አጀንዳዎች ነበሩ። ስለዚህ መጀመሪያ ይቅርታ ወይ ጠይቅ ወይም ደግሞ አትምጣ ያለው እኛ ሳይሆን ህዝቡ ነው። ስለዚህ ህዝቡን ይቅርታ ጠይቆ ማየት ነው። ይሄ ሌላ ምንም ሌላ ሂሳብ ማወራደድ ሳይሆን ህዝቡን ይቅርታ መጠየቅ፣ እሱ ከእኛ ጋር የሚገናኝም አይደለም ከመንግስትም ጋር የሚገናኝ አይደለም።
ይታሰራሉ የተባሉ ሰዎችን በተመለከተም ሰዎች በተለይ አሁን በየቦታው ከሚፈጠሩ ግጭቶች ጋር በተያያዘ በተለያዩ ወንጀሎች እየተጠረጠሩ እንደሚታሰሩ ገልጸው ጉዳያቸው እልባት የሚያገኘውም በህግ ነው ሲሉ አስረግጠው ይናገራሉ። ሌላው የፖለቲካ ፓርቲ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ የፓርቲያቸው አመራሮች በየቦታው እንቅስቃሴ በሚያደርጉበት ጊዜ እንቅፋቶች እንደሚገጥሟቸው ይናገራሉ። አቶ ቀጀላ የፓርቲው አባላት ተደጋጋሚ እስር እንደሚያጋጥማቸው ይገልጻሉ።
ቃዘስ እናደርግ በተለይ ከአዲስ አበባ ወደ ክፍለ ሀገር ከአንድ ከተማ ወደ ሌላ ከተማ በሚደረጉ ጉዞዎች በሚደረጉ ዝግጅቶች፣ አንዳንድ ስብሰባዎች ወይንም ደግሞ ቢሮ ለመክፈት ወይም ቢሮ ተከፍቶ ቢሮውን ለመመረቅ በሚደረጉ ዝግጅቶች ላይ የአመራር አባላት ወይንም የድርጅቱ ነባር አባላት ተንቀሳቅሰው ስራ ሲያከናውኑ ታች ባሉ አካላት አንዳንድ ቦታ ላይ ሁሉም ቦታ አይደለም፣ አልፎ አልፎ አንዳንድ ቦታዎች ላይ ችግሮች አጋጥመውናል። ለምሳሌ ያጋጠመን ስፔሲፊክ የሆነ ያጋጠመ ለምሳሌ አንድ ሁለት ሳምንት በፊት ባኮ ለስብሰባ ሄደው ልክ ስብሰባው አካባቢ ሲደረስ ተኩስ ተከፍቶባቸዋል። ተኩስ የከፈቱትን የጸጥታ ኃይሎች ወይም ታጣቂዎችን ማን ነው ያዘዘው? ትእዛዙ ከየት ነው የመጣው? እነዛ ሰዎች ምንድን ናቸው የምለው ማወቅ በጣም አስቸጋሪ ነው። እንደገና አሁንም ባለፉት ሁለት ሳምንታት ዚሁ ምስራቅ ሸዋ ቦሶ የሚባል አካባቢ ቢሮ ለመክፈት የተከፈተ ቢሮ ለመመረቅ ያለው እዛ ጉቢ ለመድረስ ቃቸው ተሰጥቶባቸው ቆሰሉ የሞቱም አሉ። ከዛ በስንት ችግር ነው የአመራር አባላቱም ከዛ ምጠው ወደኋላ የተመለሱ። ይህ ምንድን ነው? እንደዚህ አይነት ነገር ከአሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው?
የብልጽግናው አቶ አወሉ አብዱ ግን እንዲህ ያለው ተደጋጋሚ አቤቱታ ውሃ አይቋጥርም ይላሉ። ምክንያቱም በፖለቲካ አመለካከት የሚታሰር ሰው ኢትዮጵያ ውስጥ የለም የሚል አቋም አላቸው።
በአብዛኛው በሁለት ካርድ ለመጫወት የሚፈልጉ ኃይሎች አሉ። ለምሳሌ ከኦነግ ጋር ታየው። ሌላው በሽፍታ መልክ ጫካ ውስጥ ሆኖ ህዝቡን ጉዳት የሚያደርስበት ሁኔታ አለ። ሌላው እዚህ ሆኖ የተለያየ መንገድ ስራ ውስጥ የሚሳተፍበት ሁኔታ አለ። እንግዲህ ህጋዊና ህጋዊ ያሉን አካሄድ ለመከተል የሚፈልጉ ምልክቶች አንዳንድ ቦታዎች አሉ። በህግ በኃይል ነገሮችን ለመፈጸም ህዝብን እና በየደረጃ ያለውን አመራር እጅ የመጠምዘዝ እርምጃ የመውሰድ አንዳንድ ቦታ ምልክቶቹ አሉ። ዞሮ ዞሮ የታሰሩ በአሁን ሰዓት እርግጠኛ ነኝ በያዙት አመለካከት በያዙት የፖለቲካ አቋም ታሰረ የሚል ሰው ካለ ሪፖርት ማቅረብ ይቻላል። ነገር ግን ወንጀል ውስጥ በተለይ ተጠርጥሮ በተለያዩ ወንጀሎች ተጠርጥሮ የታሰሩ የተያዙ ሊኖሩ ይችላሉ። ከዚህ ውጭ ግን በያዙት አቋም በያዙት የፖለቲካ አቋም እየታሰረ እስካሁን እኛ ጋር የደረሰ ሪፖርትን የቀረበ የለ የሚል አስተያየት ነው ይለያለች።
ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት ጉዳዮችን ይዞ የቅድመ ምርጫ ቤቱታዎችን ሲያቀርብ ይሰማል። አንደኛው ከአንድ ወር በፊት ጥር 17 ቀን 2012 ዓመተ ምህረት ከአባላቱና ከደጋፊዎቹ ጋር ውይይት ለማድረግ በጎንደር ከተማ ስብሰባ ቢጠራም በአንድ በኩል መንግስት ጸጥታ ለማስከበር ፈቃደኛ ባለመሆኑ፣ በሌላ በኩል ደግሞ ህግና ስርዓትን በማያከብሩ ኢመደበኛ የሆኑ የመንግስት አደረጃጀቶች ከህግና ስርዓት በላይ በመሆናቸው ስብሰባቸው መስተጓጎሉና እንቅስቃሴያቸው እንደተገታ ይናገራሉ። የኢዜማ ምክትል መሪ አቶ አንዷለም አራጌ
እንቀጠለ ከዛ በኋላ በስብሰባው ዕለት የተወሰኑ ከ10 እስከ 11 የሚሆኑ ወጣቶች ቪዲዮ ማስረጃም አለን ከተሳቢው በተቀመጠበት መሃል ሐሳቡን እንዳይገልጽ እንዳይናገር የማፈን በጩኸት የተሞላ አስተባባሪያቸውን የማደማመጡበት እኛም እንዳንናገር የሚያደርግ ሁኔታ ተፈጠረ። በኋላ ላይ እንደተረዳ ነው ከአነስተኛና ጥቃቅን እንደዚሁም ደግሞ ከአብን የወረዳው ሊቀመንበር የከተማው የወረዳው ሊቀመንበር የሆነ ግለሰብ እና ደግሞ ኢመደበኛ ከሆነ የወጣቶች አደረጃጀት የተወከሉ ወጣቶች ነበሩ ስብሰባውን የሚረብሹት። ሰው በጨዋነት እየተከታተለ ነበር። ነገር ግን ልጆቹን ማስታገስ አልተቻለም። ፖሊስ ጠራን። ፖሊስም ፈቃደኛ አልሆነም። በኋላ የኛ አባላት ትምህርት ውስጥ እየገቡ ሲመጡ ግብግብ ውስጥ እንዲገቡ አልፈለግንም። በዛ ምክንያት ስብሰባውን መሰረዝ ነው የፈለግነው።
እንዲህ ያለ ሁኔታ ቀደም ሲል በደብረ ብርሃንና አርባ ምንጭ ከተማ የክልሉ መንግስት የፖሊስና የደህንነት አባላት በአነስተኛና ጥቃቅን የተደራጁ ወጣቶችን በመጠቀም ስብሰባቸው እንዲደናቀፍ ማድረጉን በመግለጽም ይከሳሉ።
ችግሩን ይፈታሉ ያልናቸው የፖሊስ ኃላፊዎችን መጥተው ልጆቹ ጋር በመተባበር በፍጹም ህግና ስርዓትን ለማስከበር ፈቃደኛ ሆነው አለመገኘት አጠቃላይ ጎልቶ የወጣው ነገር አሁን ትልቁ ስጋት እየሆነ ያለው ሀገሩን ሞልቶ ተንሰራፍቶ ያለው ካድሬ ፍጹም አላነቃንቅ አላፈናፍን የሚል ሁኔታ ላይ መገኘቱ ነው። ይህን ደግሞ እየታየ እየታወቀ ደግሞ ጉዳዩን መርምሮ እኛ የተናገርነው ስህተት ከሆነ ስህተት ነው ብሎ ማስተባበል ደግሞ ትክክል መሆኑ ሲገኝ ይህ ነገር ይታረማሉ ነው ህዝብን ይቅርታ የሚጠይቅ አካል መጥፋቱ እጅግ ጉዳዩን አሳሳቢ አድርጎታል።
በዚህ በአንድ የጎንደር ጉዳይ ስሙ የተነሳው የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊው አቶ ጣይር መሐመድ ኢዜማ በአብን ላይ ያነሳው ክስ ተገቢ አይደለም ሲሉ ያስተባብላሉ።
እኔ ከዚህ ጋር እንግዲህ የኢዜማ ክስ አብን መንግስት አይደለም፣ የተቃዋሚ ተፎካካሪ ድርጅት ነው። በአማራው ህዝብ ትኩረት አድርጎ እየሰራ ያለ ድርጅት ነው። ህግን በማክበር በማስከበር ጉዳይ ላይ አብን አይደራደርም። ህግ መከበር አለበት። እኛ በርካታ ቦታዎች ላይ ሂደን እኛም ቢሆን የምርጫ ቅስቀሳም ሆነ ደጋፊዎቻችን ጋር መነጋገር እንፈልጋለን። ይህንን የሚያስብ ዲሞክራሲን እንደ መርህ የሰዎችን በነፃነት ሀሳባቸውን የመግለጽና ሰብሰብ መብታቸው ይከበር ብለን የምንጠይቅ የፖለቲካ ኃይል በዚህ መልኩ የኢዜማ ስብሰባ እንዲደናቀፍ አንሰራም። ዙ ምናልባት በእነሱ በኩል አሁን በምን መንገድ እንዳገናኝ ከአብን ጋር ባናውቅም እንግዲህ ህግ ማስከበር የመንግስት ስራ ነው። ጉዳይ የብልጽግና ፓርቲ በአማራ ክልል የሚለውን ቢከሱ ታማኒነት ይኖረዋል። ማንም ሂዶ ግን አብን ለምን ሊል ይችላል? እኛ አሁን የሆነ ቦታ ላይ ስብሰባ እየሰበሰብን እኛ ኢዜማዎች ነን አብኖች እዚህ መሰብሰብ አትችሉም ስላለን አንድ ሰው በትክክል ያነ ሰው የኢዜማ ሰው ነው ወይ ብሎ እርግጠኛ መሆን ከአንድ የፖለቲካ ድርጅት ትንሽ በዚህ መልኩ እርግጠኛ ሆነው መምጣታቸው ለእኔ ግልጽ አልሆነልኝም። ነገር ግን በመርህ ደረጃ ህግ ይከበር፣ በእኛ በኩል ግን ክሱ ያን ያህል ውሃ የሚያነሳ አይደለም። የእኛን አባሎችና ድርጅቱን ለመክሰት የሄዱበት መንገድ
የብልጽግናው አቶ አወሉ መንግስት ጸጥታ አያስከብርም በሚል ለተነሳውም የጎንደሩን ሁኔታ አስታውሰው አሁን ችግሩ ተቀርፏል ይላሉ።
ዜማ በዛ ሰዓት አማራ ክልል አካባቢ የተወሰነ የጸጥታ ችግር ነበረ። እሱ አሁን በህዝብና በመንግስት ቅንጅት በተሰሩ የጸጥታ ስራዎች ለውጡ አለ፣ መሻሻል አለ። ያንን ማድረግ አንዳንድ ዝንባሌዎች አሉ። ይሄ የኔ ቦታ ነው፣ እዚህ አትድረስ፣ እዚህ አትምጣ የሚሉ የተወሰኑ እንደዚህ አይነት ምልክቶች አሉ። ነገር ግን እነዚህ አይነት ምልክቶች መንግስት ያለምንም መደራደር ያለምንም መቅማማት የመስተካከያ እርምጃ በመውሰድ ላይ ይገኛል።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበር አዳሙ ምላሻቸው ከአቶ አወሉ ብዙም የራቀ አይደለም። የክልሉ መንግስት ጸጥታን ለማስከበር ተግቶ እየሰራ ነው የሚል ነው።
በእኛ በኩል እንግዲህ እንደሚታወቀው ነው የአማራ ክልል ፖሊስ የክልሉን ጸጥታ ሰላም ማስከበር ነው ስራው። መንግስት የሚያወጣቸውን መመሪያዎች፣ ደንቦች፣ አዋጆች ማስከበር ነው ስራው። ይህ ምርጫም በተመለከተ ያነሳሽ አንድ የመንግስት ስራ ስለሆነ መንግስት በሚያወጣው መመሪያና ህግ መሰረት ለማስፈጸም ከመቼውም በላይ ዝግጁ ነው። እንግዲህ ይሄ ከግልም ከተለያየ ስሜትም እየተነሱ የሚነሱ ጥያቄዎች፣ ፓርቲዎች ብዙ ጊዜ በራሳቸው የውስጥ ችግር ያን መፍታት ሲያቅታቸው ወደ ጸጥታ ኃይል የማምጣት ነገርም አለ እና እኔ እንዲያውም አድቫይስ የማደርገው እዛ ላይ ቢሰሩ ነው እንጂ በእኛ በኩል በተቻለን መጠን በምንችለው ሁሉ ነጻነት ያለው ምርጫ የሚባለው ነገር እንዲደረግ የጸጥታ ማስከበር ስራ ለመስራት ከመቼውም በላይ ዝግጁ ነን እኛ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫውን ፍጹም ዴሞክራሲያዊ፣ ሰላማዊና ተአማኒነት ያለው ለማድረግ በቦርዱ በኩል የሚደረገው ጥረትና እንቅስቃሴ ብቻውን በቂ እንዳልሆነ ይናገራሉ። ሆኖም ግን በቦርዱ በኩል ያሰራር ግልጽነትና ግልጽነት እንዲኖር ከመረጋጋትና ለሕግ ብቻ ታማኝ ከመሆን አኳያ መወጣት ያለባቸውን ኃላፊነት በሙሉ እየተወጡ መሆኑን ይናገራሉ። በሕዝብ ፊት በመሐል ላይ ተቀበልነው አደራና የገባነው ቃል ኪዳንም ይህን እንድናደርግ ያስገድደናል ይላሉ። ከዚህ አንጻር ከምርጫው ዝግጅት ጋር ተያይዘው የሚነሱትን የቅድመ ምርጫ ቤቶች በሙሉ በዝርዝር ቀርበውለት ቦርዱ እየተመለከታቸው መሆኑን ተናግረዋል።
እነዚህና ቤቶች እንግዲህ በእኛም በኩል ቀርበውልናል። ከመነሻም ቦርዱ አቤቱታዎቹ በጣም በዝርዝር ችግሮች ተፈጥረው ከሆነ ፈጻሚው ማን ነው፣ ምን አይነት ሁኔታ ነው የተፈጸመው እንዲህ የሚለውን ዝርዝር ማብራሪያ ፓርቲዎቹ እንዲያቀርቡ ጠይቋል። እሱን አሰናድቶ በማቅረብ የተወሰነ ቀናት ተሽቶባቸው ነበረ። አሁን ቅድም አንቺ የጠቀሻቸው ፓርቲዎች ሁሉም በሚባል ደረጃ አቤቱታቸውንና ዝርዝራቸውን አሰናድቶ አሟልቶ አቅርበዋል። እኛም ለሚመለከተው የህግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል እና በሚቀጥለው ሳምንት ውስጥ የክልል መስተዳደሮቹ የሚመለከታቸው ህግ አስፈጻሚ አካላት ምላሽ ይሰጡናል። ላይም መፍትሄ እናስቀምጣለን ብለን ነው የምናምነው። ሁኔታዎቹ እየተመለከት ናቸው ነው እንግዲህ።
ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት በሰጡት አጠቃላይ አገራዊ ጉዳይን በሚመለከተው መግለጫ ላይ ምርጫውን በተመለከተ ባነሱት ዝርዝር ነጥቦች በዚህ የቅድመ ምርጫ ሂደት የብልጽግና ፓርቲ የታችኛው የመንግስት መዋቅር የመንግስትና የፓርቲ ኃላፊነትን አደባልቋል ሲሉ ወቅሰዋል።
በተለይ ከምርጫው ጋር በተያያዘ ለገዢው ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነት ወይም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ካሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርቲ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳት ነው። በተለይ አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ አላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ።
የብልጽግናው የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ሌሎቹ ፓርቲዎች አቤቱታ ሁሉ የኢዜማውንም አይቀበሉትም።
እኛ እስካሁን ሲጀመር ማስገደድ የሚለው ነገር የለም። ማስገደድ በፍላጎት ፍላጎቱ ያለው ነገር የሚሰጠን ካለ እናመሰግናለን። ፓርቲው ነው ሀገሩ ነው እሱ የሀገር ስኖ ሰላም ስኖ ሰርቶ የሚያገኝበት ሀገር ስለሆነ በራሱ ፍላጎት ለሚያደርግልን ነገር ቅሬታ አለን። ነገር ግን ተገዶ ነው የሚለው ነው ካለ ህግ አለ። ዛሬ አስገድደን እንኳን ሳንቲም መከፈል አይደለም አንድ ነገር ማድረግ አይቻልም። ኢትዮጵያ ውስጥ ህዝቡ የታገለው ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይሄ ዋጋ የከፈለውና ይሄን ስርዓት ያመጣው ይሄን ለውጥ ያመጣው ይሄ ለውጥ። ስለዚህ ይሄ ውሸት ነው። መረጃ ያለን ካሉ ያቅርቡና ምርጫ ቦርድ ይዳኘን ፍርድ ቤትም አለ ችግር የለም። ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያደርግ አካል የለም የሚያደርግም አካል የለም። ተግባሩ ሁኔታ ሊኖር ይችላል በፍላጎት። ከፍላጎት ውጪ ግን አንድ ድንቡሎ ሳንቲም የሚሰጥ ካለ እዚህ ጋር ሰጥቻለሁ የሚል ካለ ወይንም ተቀብያለሁ የሚል ካለ እሱ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቆማ ስለሌለ እኛ በራሳችን እንሄድበታለን። አያዘጥም ካሉ ደግሞ ለቦርድ ምስሉና ምርጫ ቦርድ ባለን የጨዋታ ህግ መሰረት ልንዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ መግለጫ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ ይጣራ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጠን ለህዝባችን ነግረን አስተምረን ከፈለገ ይመርጠናል ካልፈለገ አይመርጠንም። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም ስብሰባ መውጣት አይደለም ሌላ ነገር አይቻልም። በኢትዮጵያ ውስጥ ይሄ ካሁን በኋላ حرام አይቻልም።
አቶ አወሉ ይህን ጉዳይ ምርጫ ቦርድ ሊዳኘን ባሉት መሰረትም ወይዘሪት ብርቱካን ሚደክሳን ብልጽግና ፓርቲ የመንግስት ሀብትና ንብረትን ለምርጫ መወዳደሪያ እየተጠቀመ ነው በሚል እየተወቀሰ ነው ምላሽ ይስጡን ስንል ጠይቀናል።
ባሊዳም ሀገር ውስጥ የሚኖር ሰው አቤታዎቹ እና ቅሬታዎቹ ሰምቻቸዋል ነው እኛም ሰምተናል። ግን በግልጽ በዚህ ቀን እዚህ ቦታ ይሄኛው መንግስት ሀብትና ንብረት በዚህ መልኩ ሲጠቅባይ ስለዋለ ቦርድ እርምጃ ይውሰድ ወይም ደግሞ ማስተካከያ መፍትያም በሚል በጽሁፍ አልቀረበልንም። እንደዚህ አይነት አቤቱታዎች እንደዚህ አይነት አፈጻጸሞች እንግዲህ በጣም ግን ሬጉሌት የምናደርገው እኛ መሆናችን ግልጽ ነው፣ በህጉም ላይ ተቀምጧል። ማንኛውም ስልጣን ላይ ያለ ፓርቲ እንደ ማንኛውም ተወዳዳሪ በሚንቀሳቀስበት ጊዜ የመንግስት ሀብትን ለዚህ ውድድር ወይም ለእንቅስቃሴ መዋል እንደሌለበት የተቀመጠ ነገር ነው። አሁን ስልጣን ላይ ያለው ብልጽግና ያንን ማክበር አለበት ብለን እኛው የምናምነው እና ግልጽ የሆኑ ጥፋቶች ካሉ በሚቀርቡልን ከማስረጃም ታግዘው በሚቀርቡልን ጊዜ የምናየው ይሆናል። ቅድም ምን እንደሞከርኩ ወደፊት በዚህ አይነት አቤቱታዎችና ክርክሮች እኛ ሀገር ሳይሆን ሌላው ዲሞክራሲ የዳበረበት ሀገር እንደጠቀም በኩል የትክክል እና የማስፈጸም እና የመቆጣጠር አቅማችን ሰጥተው ማለት አለበት። ምክንያቱም አንዳንድ ጊዜ አቤቱታዎቹ በትክክል ማረጋገጥ አስቸጋሪ ስለሚሆን ማለት ነው። ስለዚህ ፊት ለፊት ከሚመጡት ውጭ ግን ይሄ በመፈጸም የሌለበት ነገር ነው። በአጠቃላይ ግን ሀገራችን ደግሞ የፓርቲና የመንግስት መንቀላቀል ለረጅም አመታት ባልሆኑ የነበረበት ሀገር ስለሆነ ቤቶች በዛም ችግር እንደሚያጋጥም ገምታለን። ግን ህዝቡ ያግዘናል ማውጣት ከዛ መመሪያውንም ደግሞ መከታተያ አሰራር ለማውጣት እና የክለኛ የህግ አግባብ ያለው ፕራክቲስ ወይም እንቅስቃሴ እንዲኖር ለማድረግ ዝግጁነት አለ።
የቅድመ ምርጫ ቤቱታዎቹ አልተጠናቀቁም፣ ወደ ትግራይ ክልል ይሻገራሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ብልጽግና ውስጥ ባለመግባቱ ምክንያት በትግራይ ክልል በተፎካካሪ ፓርቲዎች አቤቱታ የሚቀርብበትና ምላሽ የሚሰጠውና አቤቱታም ያለው ህወሓት ነው። የቅድመ ምርጫ ሂደቱ በትግራይ ክልል ምን ይመስላል? ወደዚያው ደውለን ጠይቀናል። ዝርዝሩም የዚህ ዘገባ አካል ነው። ግን ለዛሬ ሰዓት ገደበን። ነገ ምሽት ክፍል 2ን ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ቆንጆ ዘገባ ነበር። ወደፊትም እንደዚሁ እየተከታተልን ዘርዘር ያሉና ጥለቅ ያሉ ዘገባዎችን ይዘንላችሁ እንመለሳለን። ወደ ተከታዩ ቅንብር እናልፋለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አባይ አካባቢያዊ ፖለቲካ ታሪካዊ ዳራና የዛሬ ሁኔታ።
የአባይ የህዳሴ ጉዳይ የሰሞኑ ዓለም አቀፍ ትኩረት ነው። የምስራቅ አፍሪካ ሀገሮች በተለይ ኢትዮጵያ፣ ሱዳንና ግብጽ አይኖቻቸውና ቀልቦቻቸው ዋሽንግተን ዲሲ ላይ ናቸው። የዩናይትድ ስቴትስና የዓለም ባንክ አዝማሚያ እንዳልተመቻት የምትናገረው ኢትዮጵያ ከዚህ ሳምንቱ ስብሰባ ቀርታለች። ለመሆኑ መጪው ምን ይሆን? ይህ አካባቢያዊ ፖለቲካስ ዳራው ምንድነው? ትሩፋትና መዘዙስ? ባለስልጣናትና ባለሙያዎችን እያነጋገርን ነው። አንዱን ለዛሬ ሰለሞን አባተ ይዟል። ፕሮፌሰር ብርሃኑ በላቸው በኮተቤ ዩኒቨርሲቲ መምህርና ተመራማሪ ናቸው። በአባይ ፖለቲካና በተፋሰሱ ጉዳዮች ላይ ጥናቶችን አድርገዋል፣ ጽሑፎችንም አውጥተዋል። ወደ ውይይታቸው እንዝለቅ።
ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ኢትዮጵያ ያልተሳተፈችበት ያሉትን ስብሰባ ተከትሎ በዩናይትድ ስቴትስ የገንዘብ ሚኒስቴር የካቲት 20/2012 ዓ.ም ከትናንት በስቲያ አርብ ምሽት ላይ እጅግ ከመሸ ማለት ነው ዋሽንግተን ላይ የወጣውን የፕሬስ መግለጫ በከፍተኛ ቅሬታ የተመለከቱት መሆኑን የኢፌዴሪ የውጭ ጉዳይና የውሃ የመስኖና ኢነርጂ ሚኒስቴር መስሪያ ቤቶች አስታውቀዋል። ይህ ትናንት በኢትዮጵያ የውጭ ጉዳይ ሚኒስቴር የወጣው መግለጫ ስብሰባው የተካሄደው ኢትዮጵያ አስቀድማ ለግብጽ፣ ለሱዳንና ለአሜሪካ ስብሰባው ለሌላ ጊዜ እንዲተላለፍ አሳውቃ እያለ መሆኑን አስታውሶ የግድቡ ባለቤት የሆነችው ኢትዮጵያ በመርሆች መግለጫ ስምምነቱ መሰረት የግድቡን ሙሌት ከግንባታው ትይዩ በፍትሃዊና ምክንያታዊ አጠቃቀምና ጉልህ ጉዳት ያለማድረስ መርሆች መሰረት እንደምታከናውን ተናግሯል። ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ይላል መግለጫው። በመቀጠልም በዋሽንግተን ዲሲ የግብጽ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሶስቱ ሀገሮች የድርድርም ሆነ የህግና የቴክኒክ ቡድኖች ውይይት ውጤት አይደለም። የቴክኒክ ጉዳዮች ድርድሩም ሆነ የህግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሶስቱ ሀገሮች ብቻ እንደሆነ አቋሟን ቀድማ አሳውቃለች ብሏል። ኢትዮጵያ፣ ግብጽና ሱዳን በሚያውቁትና በተስማሙበት እንዲሁም በመርሆች መግለጫ ስምምነት መርህ አንቀጽ 8 አድናቆታቸውን በሰጡት ሂደት መሰረት ሁሉንም የግድብ ደህንነት የሚመለከቱ ጉዳዮች በዓለም አቀፍ የባለሙያዎች ቡድን ምክረ ሐሳብ መሰረት የተሰጡትን ምክረ ሐሳቦች መፈጸሟን ተቀጥላለች ብሏል የውጭ ጉዳይ ሚኒስቴሯ መግለጫ። መግለጫው በመቋጫውም የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያ ደንብን ለማዘጋጀት ቀሪ መሰረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብጽ አረባዊት ሪፐብሊክና ከሱዳን ሪፐብሊክ ጋር የጀመረችውን ሂደት ለመቀጠል ቁርጠኛ ናት ይላል። የካቲት 21 2012 ዓ ም አዲስ አበባ። ትናንት በነገራችን ላይ ኢትዮጵያ ህዳሴ ግድብን የፊታችን ሰኔ መሙላት እንደምትጀምር የመጀመሪያ የኤሌክትሪክ ኃይል ምንጯንም የፊታችን ታህሳስ መጨረሻ አካባቢ ወይም በጥር እንደምትጀምር ቀደም ሲል ባለሥልጣናቷ አሳውቀው ነበር። ይህ በእንዲህ እንዳለ በኢትዮጵያ በግብጽና በሱዳን መካከል የሚደረገውን ድርድር በታዛቢነት እንደሚከታተል ቀደም ሲል ተገልጾ የነበረው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የገንዘብ ሚኒስትሩ ስቲቨን ኑቺን የካቲት 19ና 20 2012 ዓመተ ምህረት ከትናንት በስቲያ በነበሩት ሁለት ቀናት ማለት ነው ከሱዳንና ከግብጽ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘታቸውንና መወያየታቸውን አመልክቶ እስካሁን የተደረጉትን ጥረቶችም አድንቋል። በግድቡ አሞላልና የሥራ አመራር ላይ በሦስቱ ሀገሮች የሕግና የቴክኒክ ቡድኖች የሚቀርቡትን የስምምነት ሐሳቦች ለማዘጋጀት ዩናይትድ ስቴትስ ሁኔታዎችን ማመቻቸቷን ይኸው የገንዘብ ሚኒስቴሯ የትናንት መግለጫ ያመለክታል። በዚሁ መግለጫው አንቀጽ ላይ የስምምነቱ ሰነድ በዓለም ባንክም የቴክኒክ አስተዋጽኦ እንደሚዘጋጅ ይናገራል። ዩናይትድ ስቴትስና የዓለም ባንክ በሦስቱ ሀገሮች የዋሽንግተን ድርድሮች ላይ የሚገኙት በታዛቢነት እንደሚሆን ቀደም ሲል ተገልጾ እንደነበር ይታወሳል። ባለፉት አራት ወራት የተከናወኑት ሥራዎች ሚዛናዊ በሆነና መመጣጠን ወይም መተካከል ባለበት ሁኔታ የሦስቱንም ሀገሮች ጥቅሞች ሁሉም አካባቢዎች ባስጠበቀ ሁኔታ የሚዳስስ ስምምነት እንዲዘጋጅ መደረጉን መግለጫው ጠቁሟል። የስምምነቱ መሠረቶችም በ2008 ዓመተ ምህረት የተደረሰው የመርሆች ስምምነት እንደነበርና በተለይም የተመጣጠነ ምክንያታዊ የሆነ የውሃ አጠቃቀም የጎላ ጉዳት ያለማድረስና የትብብር መርህ መሆናቸውንም የገንዘብ ሚኒስቴሩ መግለጫ አመልክቷል። የግብጽን ስምምነቱ ላይ ለመፈረም ያላትን ዝግጁነትና የቁርጠኛነት ማሳያ እናደንቃለን የሚለው የገንዘብ ሚኒስቴር መግለጫ ኢትዮጵያም ብሔራዊ ምክሯን መቀጠል እንዳለባት እንደሚገነዘብ፣ ፈጥናም ስምምነቱን ለመፈረም በሚያስችል ሁኔታ የያዘችውን ሂደት ታጠናቅቃለች የሚል እምነት ዩናይትድ ስቴትስ እንዳላት ይናገራል። በመርሆች ስምምነቱ መሰረትም ይላል የገንዘብ ሚኒስቴሩ መግለጫ የአሜሪካ በተለይም በግርጌ ሀገሮች ላይ የጎላ ጉዳት አለማድረስ በሚለው መርህ መሰረት ያለ ስምምነት የመጨረሻ ሙከራ እንዳይደረግና ግድቡን መሙላት እንዳይጀመርም ያሳስባል። የተፋሰሱ የግርጌ ሀገሮች ሱዳንና ግብጽ ህዝቦችንም የግድቡን ደህንነት ስጋት ዩናይትድ ስቴትስ እንደምትገነዘብና በዓለም አቀፍ ደረጃዎች መሰረት የደህንነት እርምጃዎች ውሃ ከመሙላት በፊት መወሰድ እንዳለባቸው መግለጫው ያሳስባል። ሶስቱ ሀገሮች የመጨረሻውን ስምምነት እስኪፈራረሙም ዩናይትድ ስቴትስ በንግግሮች ውስጥ ለመቆየት ቁርጠኛ መሆኗ በገንዘብ ሚኒስቴሯ መግለጫ ላይ ተጠቅሷል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈረመ ስምምነት ለአካባቢው ሀገሮች ከፍተኛ የሆነ ወሰን ተሻጋሪ ትብብር በማስገኘት የአካባቢ ልማትና የመጣኔ ሀብት ቅንጅትን በመፍጠር ከ250 ሚሊዮን የሚልቅ ቁጥር ላላቸው የኢትዮጵያ የሱዳንና የግብጽ ህዝቦችም የላቀ ሽግግር የሚያስገኝ ነው ብላ ዩናይትድ ስቴትስ እንደምታምን መግለጫው ይናገራል። ባለፉት 4 ወራትም በሀገሮቹ ተከናውነዋል የተባሉት ግዙፍ ሥራዎችም የሚያስደስቱ መሆናቸውን የጠቆመው የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ ይህም እውን ሊሆን የቻለው ለገንቢ ውይይትና ለትብብር ባለው ጠንካራ ቁርጠኛነት ምክንያት ነው ብሏል። ለመሆኑ ይህ የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ ትርጉሙ ምን ይሆን? የኢትዮጵያስ አቋም ነው በባለሙያዎች አይን መጪውስ ጊዜ ምን ይመስል ይሆን? ፕሮፌሰር ብርሃኑ እጅግ በጣም አመሰግናለሁ እዚህ ከኔ ጋር በመገኘቶ ለዚህ ቃለ ምልልስና ለዚህ ማብራሪያ። እስቲ እንደው ለማስታወስ ያህል ፕሮፌሰር ከአድማጮቼ ጋር ያስታውሱልኝ ራስዎን ማን እንደሆኑ፣ ሙያውን ለምን ያህል ጊዜ እንዳገለገሉ፣ ለምን ያህል ዘመን እንደሰሩ።
ብርሃኑ በላቸው እባላለሁ። ረጅም ጊዜ በአስተማሪነት ነው የሰራሁት። ባለፉት 7-8 ዓመታት ግን በዚህ በአባይ እና በህዳሴ ግድብ ጉዳይ ላይ ጥናት ለማድረግ የአንዳንድ ቦታ ላይ የድጋፍ ማሰባሰብ ስራዎችና መቀስቀስ ላይ ነው በብዛት እየተሳተፍኩ የቆየሁት።
እነዚህን ስራዎች የሚያከናውኑት ከመንግስት ጋር ሆነው ነው ወይስ በግሎ?
በግሌ ነው። በግሌ እንዲህ የሚያውቁ ሰዎች ይጋብዙኛል። አንዳንድ መድረክ ላይ ያዩ ሰዎች ስሚ ይጠሩኛል እንጂ ማስተባበሪያ ጽህፈት ቤቱም አንዳንድ ጊዜ ሰዎች በጥቆማ ሲጠሯቸው ይነግሩኛል። በተረፈ በግሌ ነው የሚንቀሳቀሰው።
ለምንድን ነው የሚንቀሳቀሱት እንደዚህ በግሎ?
እንግዲህ የዚህ አባይ ጉዳይ የብዙ ኢትዮጵያውያን ጉዳይ ነው። እኔ ደግሞ ለረጅም ጊዜ የኢትዮጵያን ጂኦግራፊን ያስተማርኩ ኮተቤ መምህራን ትምህርት ኮሌጅ እያለ ጀምሮ ዩኒቨርሲቲም፣ አዲስ አበባ ዩኒቨርሲቲም፣ አዲስ አበባ ንግድ ስራ ኮሌጅም ብዙ ቦታ ላይ ለ30-40 ዓመት ያህል የኢትዮጵያን ጂኦግራፊን ያስተማርኩት እና ይቺ ሀገር ብዙ የተፈጥሮ ጸጋ አላት፣ ግን የተፈጥሮ ጸጋዋን ባለመጠቀሟ ድሀ መሆኗ በጣም ሲቆጨኝ የነበረ ነገር ስለሆነ ይሄ እድል ሲገኝ እድሉን ማስፋት ይቻላል፣ መደገፍ ይገባኛል በሚል በግሌ ተነሳስቼ ነው የሚማረገው።
ፕሮፌሰር ብርሃኑ አሁን በቀጥታ ሰራበታለሁ ወዳሉት ወደ አባይ ጉዳይ ልምጣና በአሁኑ ጊዜ ኢትዮጵያ፣ ግብጽና ሱዳን ዋሽንግተን ዲሲ ላይ የጀመሩት ድርድር አለ። ምንም እንኳን ባለፈው ሳምንት የታሰበው ቢቋረጥም ድርድሩ እንደተጀመረ ግን የኢትዮጵያን፣ የሱዳንና የግብጽን የውጭ ጉዳይና የውሃ የመስኖና ኢነርጂ ሚኒስትሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቢሮቸው ተቀብለው አነጋግረዋቸው ነበርና ያኔ ሚኒስትሮቹን ጠይቄያቸው ነበር። ምን አሏችሁ ፕሬዚደንቱ እዛ ቢሮ ውስጥ ጽህፈት ቤታቸው ውስጥ ገብታችሁ ብያቸው ነበርና ካነሷቸው ጥያቄዎች አንዱ ለመሆኑ እናንተ ምን ያደርግላችኋል ይሄ ግድብ የሚል ነበር ብለው አንስተው ነበረ። በተለያየ መንገድ ሊተረጎም ይችላል በእርግጥ ይሄ አባባል፣ ሚኒስትሮቹም ለማብራራት ሞክረው ነበር። ግን እርሲ እሱን ልጠይቆት፣ ምን ያደርግላታል ኢትዮጵያ ግድብ በተለይ አባይ?
እንግዲህ የአባይ ወንዝ የአባይ ተፋሰስ ኢትዮጵያ ውስጥ ካሉ ወንዞች ሁሉ በውሃ ሙላት ትልቁ ወንዛችን ነው። በስፋትም ትልቁን በምዕራብ ኢትዮጵያ የሚሸፍነው የአባይ ተፋሰስ ነው። እኛ እንግዲህ በኢትዮጵያ ውስጥ የአባይ ተፋሰስ የትልቁን አባይ ስንል የተከዜንም የባሮንም የጥቁር አባይም ጭምሮ ውሃ እዛ ስለሚገባ በኢትዮጵያ ውስጥ የዋናው አባይ ተፋሰስ ብለን የምናቸው እነዚህ ናቸው። እና ኢትዮጵያ ውስጥ በመስኖ ሊለማ የሚችለው መሬት ለምሳሌ በምስራቅ ኢትዮጵያ ሶማሌ ክልል ሰፊ መሬት አለ፣ ግን ውሃ የለውም። በአባይ ተፋሰስ ግን ኢትዮጵያ ውስጥ በመስኖ ሊለማ ከሚችለው መሬት ውስጥ ወደ 62% የሚሆነው በአባይ ተፋሰስ አካባቢ የሚገኙ በተለይ ምዕራብ ኢትዮጵያ ውስጥ ሱዳን ድንበር ላይ ከላይ ከተከዘ በረሃ ጀምሮ እስከ ታች እስከ ባሮ ድረስ የሱዳን ድንበር ተከትሎ ያለው ሜዳ በሙሉ ለመስኖ የተመቸ ቦታ ነው። እዚህ ዋናው የመስኖ ልማት አቅም ያለው አባይ ነው። በኃይል ማመንጨት ቢሆን ትልቁ አቅም ያለው በአባይ ወንዝ ላይ ነው። የተከዘ የባሮና የአባይ የምንወስድ ከአጠቃላይ የኢትዮጵያ የኃይል ማመንጨ አቅም የውሃ ኃይል ማመንጨ አቅም 65% ይይዛል። ስለዚህ አባይ ትልቁ ወንዛችን ነው፣ ትልቁ አቅማችን ላይ ያለው እሱ ጋር ነው ስለምንል ነው በአባይ ላይ ዋናው ስራ መሰራት ያለበት የምንለው።
ለምሳሌ አዋሽ ወንዝ አራት የኃይል ማመንጫዎች አሉት። ብዙዎች የመስኖቻችን አዋሽ ላይ ያለው ግን አዋሽ ትንሽ ወንዝ ስለሆነ በእኛ ኑሮ ላይ ትርጉም ያለ ለውጥ ማምጣት አልቻለም። ስለዚህ ትልቁ አቅም ያለው በአባይ ወንዝ በአባይ ተፋሰስ ወንዞች ላይ ስለሆነ በኃይል ማመንጫም በመስኖ ልማት ሊለማ የሚችል ትልቁ አቅም አባይ ስለሆነ አባይን ትተን ሌሎችን ብናለማ ትርጉም ያለ ለውጥ ማምጣት አንችልም። ለዚህ ነው በአባይ ላይ ትኩረት መስጠት የሚገባን የምንለው።
እንግዲህ አባይ የኢትዮጵያ ብቻ አይደለም። አባይን ብቻ ሳይሆን ከአዋሽ በስተቀር ሁሉም ጅረቶች ከኢትዮጵያ የሚወጡ ናቸው። ኢትዮጵያ ለዚህ ነው የውሃ ማማ ተብላ የምትጠራውና በተለይ አባይን ከተመለከትን ግን የግብጽ ሕዝብ ሕይወት የተመሰረተበት ውሃ ነው ተብሎ ነው የሚነገረውና ግብጻውያኑም በብዙ የሚሟገቱት የሚከራከሩት ለዚህ ነው ሽንጣቸውን ገትረው ለሺዎች ዓመታት ማለት ይችላለሁ። እና ኢትዮጵያ እንዴት ነው የምትመለከተው እስቲ ይሄንን የግብጽንና የአባይን ውሃ ግንኙነት?
እኔም ራሴ የጂኦግራፊ አስተማሪ ብዙዎቻችንም የጂኦግራፊ መምህራችን የኢትዮጵያ ጂኦግራፊ እናስተምርም የተሳሳተ ነገር የምንለው ነገር አለ። ኢትዮጵያ በውሃ ሀብት ከአፍሪካ ሁለተኛ ናት፣ ከኮንጎ ቀጥላ ነው የምንለው። ይሄ ግን በትክክለኛው ሁኔታ ካየኸው ኢትዮጵያ በወንዞቿ የተጠቀመችው ነገር ስለሌለ ሀብት ነው ማለት አስቸጋሪ ይሆናል። አንድ የተፈጥሮ ጸጋ ሀብት የሚሆነው ጥቅም ላይ ሲውል ነው፣ የህብረተሰቡ ፍላጎት ማሟላት ማሳካት ሲችል ነው። ኢትዮጵያ ውስጥ ካሉን ወንዞች ቅድም እንዳልከው ከአዋሽና ኦሞም በተወሰነ መልኩ በስተቀር ሁሉም ድንበር ተሻጋሪ ናቸው። በአጠቃላይ ከ93% እስከ 97% አንዳንድ ጊዜም ይባላል የኢትዮጵያ ወንዞች ውሃ ድንበር ተሻግረው ወደ ጎረቤት ሀገር ነው የሚሄዱት። ስለዚህ የውሃ ማማነት የሚለው ትክክል ነው ይገልጸናል። ከፍ ያለ ቦታ ላይ ያለች ከኛ የሚነሱ ወንዞች ድንበር ተሻግረው ይሄዳሉ። የሚጠቀሙት ሌሎች ሀገሮች ናቸው። ውሃ ብቻ ሳይሆን ለማፈራችንም ይዘው የሚሄዱት ለእኛ ጉዳት እንጂ ጥቅም አላስገኝልም እስካሁን ድረስ የምለው አንዱ ምክንያት እሱ ነው። ስለዚህ ኢትዮጵያ በአባይ ወንዝ ላይ የውሃ ማማናት የሚለው ድንበር ተሻጋሪ ወንዞቿን ለራሷ ጥቅም ላይ ያላዋለቻቸው ነገሮች ናቸው። ሁለተኛ የግብጽ ጉዳይ እርግጥ ነው ድሮ ግብጾች አብዛኛው ኑሯቸው የሚመሰረተው በእርሻ ላይ ሊሆን ስለሚችል ግብጽ የአባይ ስጦታ ናት የሚሉት ነገር፣ ግብጽ ያለ አባይ መኖር አትችልም የሚለው ነገር ትርጉም ሊኖረው ይችል ይሆናል። አሁን ግን አብዛኛው የግብጽ ህዝብ የሚኖረው በግብርና ስራ አይደለም፣ በእርሻ ስራ አይደለም። ከዛ ይልቅ ኢትዮጵያ ውስጥ 80% በላይ በግብርና የሚተዳደር ሰው አለ። ስለዚህ ግብጾች አብዛኛው የኑሮ መሰረታቸው ግብርና ባልሆነበት ሁኔታ የአባይ ወንዝ በመስኖ እርሻ መጠቀም ካልቻል መኖር አንችል የሚለው ነገር ኢትዮጵያ እንዳትጠቀም ካልፈል ካልሆነ በስተቀር እነሱ በዚህ ምክንያት የሚጎዱበት ነገር የለም። አሁን እኮ እነ ሊቢያ እነ ሳውዲ አረቢያ እኮ ያለምንም ወንዝ አገር ሆነው እየኖሩ ናቸው። የኑሮ የመሰረታቸው አሁን ግብርና አይደለም፣ ውሃ አንገብጋቢ ጉዳይ አይደለም። ግን ለ5000 ዓመታት ለ7000 ዓመታት ስንጠቀም በኖራል እና የቅድሚያ ይዞታ መብት አለን፣ ቀድመን የተጠቀምን ቀድመ ባለቤት የሆን ነው የሚለው መርህ ይዘው ነው እስከዛሬ የሚገታገቱት። እና በትክክለኛው ነገር ካየ ነው እውነት እንነጋገር ከተባል ግብጾች የውሃ ጉዳይ አይመስለኝም። እኔ የምለው ኢትዮጵያ ውስጥ በዚህ በአባይ ግድብ በአባይ ወንዝ ጥቅም ላይ ራሷን መለወጥ ከቻለች በምስራቅ አፍሪካ እጇ የማይጠመዘን ጠንካራ አገር ትፈጠራለች፣ እኛ የምንለውን የማትሰማ ከእኛ በላይ ተሰሚነት ያላት አገር ትወጣለች የሚል ስጋት ካልሆነ በስተቀር ሌላ ትርጉም ያለ ይሄ ደግሞ ስሜት አይሰጥም። ኢትዮጵያ ብቻዋን ለመበልጸግ የሌሎችን ሀብት ተጠቅማ ራሷን ለማሳደግ ብቻ አይደለም፣ በጋራ የመበልጸግ በጋራ የማደግ ራዕይ ነው ይዛ ያለችው። በእውነት ከተነጋገር ኢትዮጵያ በአባይ ወንዝ ላይ ከምትጠቀመው ይልቅ ግድቡ ቢሰራም ከኛ ያላነሰ ጥቅም ማግኘታቸው አይቀርም፣ ግብጾችም ሱዳኖችም። እና ይሄ ግብጽ ለዘመናት ስትጠቀምበት የኖረችው ነገር ነው እና ትተው የሚለው የፕሬዚደንት ትራምፕ አባባል ከንትን የራቀ ነው። ኢንፋክት ግብጾችም አልፎ አልፎም የሱዳን ምሁራንም ኢትዮጵያ ከሌሎች አማራጭ አካላት ሌሎች አማራጭ እያላት አባይን እኛ እንዳንጠቀም ስለምትፈልግ ነው የሚል ስሞታ ያሰማሉ። ግን ይሄ ከእውነት የራቀ ነገር ነው። አባይ ትልቁ ወንዛችን ነው። ትልቁ አቅም ያለው እዛ ላይ ነው። የአብዛኛው ሕዝባችን የኑሮ መሰረት ግብርና ነው። እንደ ድሮ ደግሞ በዝናብ ላይ የጥገኝነት ኢትዮጵያ ውስጥ ከዚህ በኋላ መቀጠል አይቻልም። ህዝቡም በዝቷል፣ ዝናብም እያጠረ ስለሆነ መስኖም በሀይል ማመንጫም ኑሯችን መለወጥ እና በጋራ ማደግ የግድ ስለሚሆንብን ነው እንጂ ሌላ ምክንያት ኖሮት አይደለም።
እስቲ ወደ አሁን ጉዳይ ልምጣና ከዛ እንመለሳለን ወደዚህ ታሪካዊ ዳራ። ፕሮፌሰር ብርሃኑ፣ የዩናይትድ ስቴትስ የገንዘብ ሚኒስቴር በዚህ በዋሽንግተኑ የሶስቱ ሀገሮች ድርድር ላይ በታዛቢነት እንደሚገኝ ቀደም ሲል ተገልጾ ነበረ። የዓለም ባንክም እንደዚሁ እንደሚገኝ ተገልጾ ነበረ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው እንግዲህ ይህንን ትዕዛዝ አስተላልፈው ለሶስቱ ሀገሮች መሪዎችም ጥሪዎችን ግብዣዎችን አድርገው ላለፉት 4 ወራት እነዚህ ድርድሮች ሲ ሲካሄዱ የቆዩት። ባለፈው ሳምንት ኢትዮጵያ ያልጣሙኝ የአሜሪካ አቋሞች አሉ ወይም የዓለም ባንክም ቢሆን አቋሞች አሉ ብላ በድርድሮቹ ላይ ሳትገኝ ቀርታለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ግን ትናንት መግለጫ አውጥቷል። የኢትዮጵያ መንግስት ወዲያው ነው ቅሬታውን በዚህ ላይ የገለጸው። እርሶ እንዴት ተገነዘቡት?
መጀመሪያ ነገር በእኛ በኩል የተሰራ ስህተት አለ። ኢትዮጵያ እስከዛሬ ድረስ ይዛው የቆየችውን የሶስተኛ ወገን አያስፈልግም የሚለውን አቋሟ ላይ ያሳየችው መንሸራተት ለዚህ ሁሉ ችግር የዳረገ ነው ብሎ ይሰማኛል።
ሰለሞን ከፕሮፌሰር ብርሃኑ በላቸው ጋር ያደረጋችሁት ውይይት በጣም ጥሩ ነበር። አድማጮች፣ ውይይቱ አልተቋጨም፣ ይቀጥላል። ሌሎች ባለሙያዎችንም ይዘን እንመለሳለን። ለዛሬው ሰዓት ስለገታን ነው እኛም ውይይቱን እዚህ ላይ የገታ ነው።
ኮሮና ቫይረስን ማቆም ይቻላል።
መረጃዎችን ከታመኑ ምንጮች ብቻ ያገኙ።
ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ፣
አይረበሹ።
ኮሮና ቫይረስን አንተ ማቆም ትችላለህ።
ኮሮና ቫይረስን አንቺ መግታት ትችያለሽ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው።
የተከበራችሁ አድማጮች፣ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው። ተከታዩ ዘገባ ኢትዮጵያዊውን የዓለም ሽልማት እጩ ፎቶግራፍ አንሺ ያስተዋውቀናል።
በኢትዮጵያ የአሶሺየትድ ፕሬስ የፎቶ ባለሙያ የሆነው ሙሉጌታ አይኔ በሶስት ዘርፎች ለዓለም የፕሬስ ፎቶ ሽልማት ታጭቷል። ሙሉጌታ የታጨባቸው ሥራዎቹም ባለፈው ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አይሮፕላን አደጋ ቤተሰቦቻቸው የሞቱባቸው ሰዎች ጄቱ የወደቀበት ቦታ ሄደው አፈሩን በመሪር ሐዘን ፊታቸው ላይ ሲበትኑ የሚያሳዩ ፎቶግራፎች ናቸው። ጽዮን ግርማ ሙሉጌታ አይኔን አነጋግራዋለች። ለሽልማት ስላሳጨው ስራው በማብራራት ይጀምራል።
እጩ የሆንኩባቸው ፎቶግራፎች በኢትዮጵያን አየር መንገድ በተከሰከሰው በ302 ፍላይት በነበረው በሰራሁት የዜና ሽፋን ላይ ያነሳኋቸው ፎቶች ናቸው። በ2020 ላይ የወለደ ፕሬስ ፎቶ አዋርድ ላይ እጩ ነው።
በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሀዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው። እንግዲህ ከዌብሳይታቸው ላይም እንዳየናቸው እነሱ ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው። ወደ ኋላ ተመለስና እስቲ አስታውሰን፣ ምን ይመስል ነበረ ስሜቱ? በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተህ ነው ያነሳኸውና እስቲ ንገረን።
በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁ ነበረ። አጋጣሚ ነው ሬስቶራንት ውስጥ ቁርስ እየበላሁ ነው የሰማሁት። እና በጣም ብዙ እንደዚህ ከወደቀ እንዲል እንጂ እንደዚህ አይነት የሆነ አደጋ የተሰማኝ እሱም አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሄጄ ነበረው የሰዎችን አንዳንድ ሰዎች ሪያክሽኖችን ለማንሳት ያለው። በአብዛኛው ግን አሁን የጭሆንኩባቸው ፎቶዎች ያነሳኋቸው ፕሌኑ የተከሰከሰበት ቦታ ላይ ሄጄ የሰራሁት ነበር። እና በጣም 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 ስሜትን የሚነካ የነበረ ወቅት ነበረ። ለአንድ ሳምንት ከሌሊቱ 10 ሰዓት እየተነሳ ነበር ሄደው በጠዋት ነበር የምንነሳው። በጣም ቦ ነበረ ከአዲስ አበባ ወደ መስሄድ ወደ ደብረ ዘይት አደጋ የደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታውን ለማመን አልቻልኩም ነበረ። ያን ያህል ቁጣም እንደዚያ ስብርብር ብሎ ምንም የሚታይ ነገር አልነበረም። እና በአካል መገኘት እዛ ቦታ እና ወሬ የምትሰሚ ነገር በፍጹም ታይ ነገሮች ናቸው። በጣም በጣም ያስደነግጣሉ። እዚያ አካባቢ ያለው ነበር የነበረው ነገር ነው። ይህን ይመስል ነበረ።
ታሪክ አጋርተህበታል። ያንተን ራስህን ስሜትህን የነኩ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው?
ለመናገር የአንድ ፎቶግራፍ ለማበላለት ሳይሆን አንደኛ የፎቶግራፊ ቴክኒኩን ራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ፣ በጣም በቃ ቁጭ ብዬ ብዙ አልቅሻለሁ። በጣም ተሰምቶኛል። የሰዎች ሁኔታ ሳይ በጣም ስትመጭ የአደጋ አካባቢ ስትመጭ ይህ ሁሉ ነገር ልትችለች ሁሉ ነገር ስምታ አሁን ፕላን ሁሉ የእውነት ልቅል ነገር ለማየት ነው ሽለ በእውነቱ በጣም ስሜት የሚነካ ነበረ። የቤተሰቦቹ ሁኔታ፣ መቶ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነካኝ ስራ ነው። አሁን እንደዚህ ዓለም ላይ ወጥቶ ፎቶግራፊው እንደዚህ በሰዎች ዘንድ እንዲታይና በሽልማትም ደረጃ እንዲደርስም ያደረገው የኔ ስሜት እዛ ውስጥ ስላለ ነው። እኔ ሚስ ተሰምቶኛል። ያ ነገር እዛ ጋር ሰዎቹ ላይ ነበረ ነገር እኔ ራሱ ውስጤ የተሰማኝ ውስጤ የጎዳኝ ነበረ። በጣም ዲፕሬስ ሆኜ ነበረ። ለተወሰኑ ጊዜያቶች የነበረው ስሜት በጣም እኔ እንጃ ከቀናት በላይ ነው። በጣም ከባድ ነው። እዛ አካባቢ ሰዎች አፈር ነው ያገኙት ነው ለማመን እንኳን አልቻሉም አብዛኞቹ። እኔ ራሴ እንደዛ ነበር የሚሰማኝ። በጣም ከባድ ነው። በተለይ አንዳንደኛው ውጭ ወጡበት ፎቶግራፍ ፊቷ ላይ አፈሩ ስትመሰምሰው የምታይበት እነዚህ እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሪስፔክትፉሊ የእነሱን አክብሬ በቴሌ ሌንስ በሚባለው ነው ሳነሳ የነበረው። ምንም ከሀዘንተኞቹ ጋር እንደዚህ ኮንፍሮንት አድርጌ ሲቀርቤ እነሱን አልተካፈትኩም።
አመሰግናለሁ። ሲሆን ሙሉጌታንም እንዲሁ መልካሙን ሁሉ እንመኛለን። ዘንድሮ ኢትዮጵያውያን በየዓለም አቀፍ መድረኩ ሽልማት በሽልማት እየሆኑ ነው። ምንም እንኳን አሳዛኝ ታሪክ ቢሆንም ታሪኩ፣ ስራው ግን በዓለም ደረጃ ይዞት ወጥቷል። መልካም እድል እንመኛለን።
አሁን እስከ ማጠቃለያው ከበገና ጋር እንተዋችሁ።
ሸናሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማሰጠኝ እኔ ጠጅ እንጀራ ዞረ። አሁን ማሰጠኝ እኔ ጠጅ እንጀራ ዞረ። አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል። አሁን ረግሞ ታረቀዋል። አሁን ረግሞ ከጎረቤቴ ብጣላን ሰው ሁሉን ለሱ አደላን ያለ ፈጣሪ አናለኝ ከሁሉ ባዳ ያለ ፈጣሪ አናለኝ ከሁሉ ባዳ መኳንንቶቹ ሰለጠኑ።
አድማጮች አሁን የዜና ማጠቃለያ እናሰማለን። አውስትሬሊያ፣ ታይላንድ እና ጃፓን በኮሮና ቫይረስ የሞቱ ሰዎች እንዳሉባቸው ዛሬ ካስታወቁት ሀገሮች መካከል ይገኛሉ። ዩናይትድ ስቴትስ ውስጥም ለመጀመሪያ ጊዜ በቫይረሱ ምክንያት የሞተ ሰው መኖሩን የሀገሪቱ የጤና ባለስልጣኖች አስታውቀዋል። በሀገሪቱ ተጨማሪ የኮሮና ቫይረስ በሽታ ሊኖር ቢችልም ፍርሃት እንዲኖር አያስፈልግም ብለዋል ፕሬዚደንት ትራምፕ። አንድ የተባበሩት መንግስታት ድርጅት መርማሪ ኤርትራ በመሰረታዊ ሰብአዊ ነጻነቶችና በሃይማኖታዊ እምነት ላይ ከባድ እርምጃ ተወስዳለች ሲል አዲስ ባወጣው ዘገባ አውግዟል። ካለገደብ ወታደራዊ አገልግሎትና ሰፊ በደልም ይፈጸማል በማለትም ነቅፏል። በሰብአዊ መብት ረገጣ ተግባሯ የምትታወቀው ኤርትራ ከሁለት ዓመታት በፊት ከኢትዮጵያ ጋር የሰላም ስምምነት ከፈረመች ወዲህ ለውጥ ታደርጋለች የሚል ተስፋ የነበረ ቢሆንም በተግባር ላይ አልዋለም ይላል የኤርትራን ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ልዩ መርማሪ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ጽዮን ግርማና
እኔም ሰለሞን አባተ ነን። መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና ነው።
ሬዲዮ ድምጽ አሜሪካ ይሁን ሬዲዮ ድምጽ አሜሪካ ቀዳምን ሰንበትን በሳተላይት በናይል ሳት ዘመሐላልፎ መደብ ጀሚሩ ተሐንም ሰምኩ ብራ ሰማዕትና አብዝናይ ቀዳምን ሰንበት መደብና ዝተፈላለ